ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ካመሻችሁ ከሚቀርቡላችሁ ጉዳዮች መካከል
እኔ በፈተንኩበት አካባቢ ላይ ለምሳሌ እንደውም ሰርግ በሚመስል መንገድ የኩረጃ እንትኖች ነበሩ፣ ተግባራት ነበሩ፣ አይን ያወጡ ስርቆቶች ነበሩ። ከፈታኞች ጋር መጣላት፣ መደባደብ፣ መጨቃጨቅ ነበሩ።
ከዚህ ቀደም በየክላስ ፈተና አመራሩ ራሱ እያዞረ ይሰጥ ነበር።
በዚህ ሰሞን ኢትዮጵያን ወጣቶች ወደ ከፍተኛ ትምህርት ተቋማት ለመግባት የሚያበቃቸውን ሀገራዊ ፈተና ወስደዋል። ቀደም ባለው ጊዜ የተማሪዎችን አስተያየት ሰምተናል። ዛሬ ምሽት ደግሞ ከፈታኝ መምህራን ጋር ያደረግነው ቆይታ አለ፣ ቆየት ብሎ ይሰማል። በሌላ ጉዳይ ደግሞ
አዝላታል መድኃኒት፣ ያ መድኃኒት ግን ሙሉ ለሙሉ ያስችሏል ማለት አይደለም። በልብ ችግሩ ምክንያት የመጣውን የልብ ጫና የሚቀንስ ወይም ደግሞ የሚያግዝ፣ ስለዚህ ዋናው ችግሩ እቃዎቹ ናቸው። በዛ አማካኝነት በጣም ብዙ ህጻናትን አጥተናል።
በግል የደረሰባትን የጤና እክል ለሌሎች ማስተማር ያደረገችውን ሲስተር አክሊለ በቀልን የሰማናት። ሙሉ ጉዳዩ እንዲሁ በምሽቱ ይደመጣል። እኒና ሌሎች ጉዳዮች የተጠናቀሩበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የምስልና የድምፅ ምህንድስናውን ይከውናል። አስቀድመን ከወጣቶች ጋር ያደረግነው ውይይት ይሰማል። ወደዚያው እናምራ። ሁለት ዓመታትን ሊሞላ ጥቂት ቀናት ብቻ የቀሩት የሰሜን ኢትዮጵያ ግጭት የተነሳ ብዙ ንጹሐን ዜጎች ሕይወታቸው አልፈዋል፣ ተፈናቅለዋል፣ እንዲሁም ቤት ንብረታቸውን እስከ ማጣትም ደርሰዋል። ጦርነቱ ካስከተለው ሰብአዊ ቀውስ በተጨማሪ በምጣኔ ሀብቱ ላይ እጅግ ብዙ ጫናዎችን ያመጣ ሲሆን ከ60 በመቶ በላይ የሚሆን ሕዝቧ ወጣት በሆነባት ኢትዮጵያ ወጣቶችም የዚህ ተግዳሮት ተጠቂዎች ሆነዋል። ይህ ችግር ተቀርፎ ሀገሪቱ ወደ ቀደመ ሰላሟ ትመለስ ዘንድ የኢትዮጵያ መንግስትና የትግራይ ኃይሎች ለመጀመሪያ ጊዜ አፍሪካ ህብረት መር ለሆነ የሰላም ድርድር ደቡብ አፍሪካ ከሰሞኑ ተገናኝተዋል፣ ውይይትም ጀምረዋል። ለመሆኑ ወጣቶች ከዚህ ድርድር ምን ይጠብቃሉ ስትል ኤደን ገረመው ከተወሰኑት ጋር ተጫውታለች። በመቀጠል ይሰማል።
በጣም ነው የማመሰግነው ሁለታችሁንም ስላገኘኋችሁ ደስ ብሎኛል። በየተራ ራሳችሁን አስተዋውቁልኝ። በቅድሚያ ከማኑኤል ጀምራለሁ። አማኑኤል፣ ሙሉ ስምህን፣ ሰራተኛ ተማሪ መሆንህን፣ ከየት አካባቢ እንደሆነ አስተዋውቅልኝ።
እሺ፣ አማኑኤል ንጉሴ ይባላለሁ። ከምዕራብ ሸዋ ዞን አምቦ ከተማ የ12ኛ ክፍል ተማሪ ነኝ።
በጣም አመሰግናለሁ አማኑኤል። ሁለተኛው እንግዳዬ ደግሞ ክብሮም ነው። ክብሮም፣ እስቲ ራስን አስተዋውቅልኝ።
አመሰግናለሁ። ስሜ ክብሮም ተክላ ይባላለሁ። ከምዕራብ ትምህርት ቤት ነው የምደውለው። የ12ኛ ክፍል ተማሪ ነው ማለት ነው። አሁን ያለው ከአዲስ አበባ ነው።
እሺ ክብሮም፣ በጣም አመሰግናለሁ። እሺ፣ እንዳለው ሙሉ ስምህን ከየት አካባቢ እንደሆን ካስተዋውቀልኝ።
እንዳለው ሙሉ ቀን ይዛቅ ባህር ዳር ሰባታኝ የባህር ዳር ኳስ ተጫዋች።
የባህር ዳር ኳስ ተጫዋች ወጣት ነህ። እሺ እሺ፣ እንዳለው ሁንም በጣም አመሰግናለሁ። እንግዲህ ባለፈው 2 ዓመት ጊዜ ውስጥ ኢትዮጵያ በጦርነት ውስጥ አሳልፋለች። በሰሜን ኢትዮጵያ ያለው ጦርነት ብዙ ክልሎችም ተሳትፈውበታል። አማራም፣ ትግራይ፣ አፋርም ብዙ ክልሎችም የፌዴራል መንግስቱም የተካፈሉበት ጦርነት ነው። የውጭ አካላትም ትልቅ ተጽዕኖ ወይም ደግሞ ያሳረፉበት ጦርነት ነው እና ይሄ ጦርነት በእናንተ ህይወት ላይ በቀጥታም ይሁን በተዘዋዋሪ ያሳደረው ጫና ምንድን ነው? ወይም በሀገራችን ላይ ያሳድሯል የምትሉት ጫና ምንድን ነው? ከአማኑኤል ቅድሚያ ጀምራለሁ።
ያው እንግዲህ እንደ ግለሰብ ሳወራ የመጀመሪያ ሰው ፖለቲካሉ ጫና ነው። ጦርነት ጥሪ ይደረግልናል ወጣቶች ነው ጓደኞቻችን ከጎናችን ለጦርነት ሲሆኑ ድምጻቸው ሲታጣ ብዙ አስከፊ ነገሮችም አለ። ሲቆጥል ኢኮኖሚካሊ ያየነው ለመኖር ዋጋ ግሽበት ትልቅ አጣምጣሪ ነው። እሱ መፈጥረው ይሄው ነው።
ክብሮምስ ባለፈው 2 ዓመት በጦርነቱ ምክንያት ያስተዋልከው ነገር ምንድን ነው?
እሺ፣ አመሰግናለሁ። ያው የፖለቲካ ተንታኝ አይደለም፣ ግን ካየሁት ነገር ካየሁት አንጻር ያው ጦርነት ስሙ ጦርነት ነው። ከምንም ሌላ መብረር ያስፈልገውም እና ያየ ነው ዲስትራክሽን። እስካሁን ሰው ነው ያልከው፣ ምንም የተገኘ ነገር የለም እና በጣም ዘግናኝ ነው። አሁን በቀጥታ በተዘዋዋሪ ምንባል በተዘዋዋሪ የተጎዳ ያለም አሁን ማንኛውም የትግራይ ተወላጅ በቀጥታ ነው የተጎዳው። ምክንያቱም ከእናትሽ ተለይቶ ከአባትሽ አስቢው እና ከእናትሽ ተለይተሽ ከልጅሽ ተለይተሽ ማሳለፍም ትዩ ታጥታስሪ ምንኛ ቀላማ ነው እ ምንም በቃ በተዛዋር የሚባል እንትን የለውም በቃ በጣም ተጎርተናልኛ አልቻለን በቃ አሁን ስለ ፖለቲካ ምን አሉ ያ ያገባ ነው ግን መረረን አሁን በቃ ህዝቡ ምንም ክሳት የለውም እኮ ነገራችን ላይ እንዳለ አሁን የኢትዮጵያ ህዝብ ሙሉ በሳይኮሎጂ ተጎርቷል በኢኮኖሚ ብቻ አይደለም አሁን የተጎዳው ከኢኮኖሚ በላይ በሳይኮሎጂ የተጎዳው ለመዘገም በጣም ብዙ አመት ፈጅበታል እንታ በጣም ነው የሚደብረው አሁን እኔ እንደዚህ የመግለጽ ራሱ አልችልም በዚህ በቾኮላት ፈራ እንደተማርኛ እንደዚህ የኔ ስሜት ነው የኢትዮጵያ ስሜት መግለጽ አልችልም በጣም ነው የሚያስጠላው በቃ ለምሳሌ በራሴ ዝም በኔ አንድ ወታችን እንትንሽ የሆነ ማጣናበት ሰዓት ከማዘርሽ ጋር ከአባትሽ ከወንድምሽ ጋር ከጎበጥሽ ጋር ያሳለፍሽው ሰዓት እሱን ትልስልሽ አምስት ቁጥር ግፋለ ብለሽ ሁለት ቁጥር ግፋለሽ ታታስሉ በቃ ወን ወርክ ሪዝነስ ትቀይራለሽ በራ እና በጣም ነው የሚያስጠላው እንደዚህ በአለም ለጋን ሳይኮ የተጎዳ ህዝብ አለ ብዬ ላስብ የኔ ብቻ አይደለም ነገራችን ብዙ ሰው አለ የትግራይ ተወላጅ ብቻ ማለት በቃ እንደ ተፈቅቷል እንዳለ ይሄ መጀመሪያ ወይ በጣም የባሰ ነው እንጂ የትግራይ እንዳለ አገሪቱ እንደዚህ ነው ያለው እኛ ከመጸለይ ከማልቀስ አልፈ ምን ማድረግ አልቻለን በቃ ለነሱ ግን በጣም ቀላል ነበር መፍትሄው ቀላል የሆነ ዲስከስ አድርጎ የሚፈቱ ነገር ነው እነሱ እንደዚህ እየቻሉ ግን ተሰቃየ በቃ ህዝብ አልተቻለም ምንም አልቻለውም ጊዜው በጣም እና በጣም ነው የሚያስጠላው
እሺ እንዳለው እንግዲህ አሁን ባለፈው 2 አመት ውስጥ ኢትዮጵያ ውስጥ ጦርነት ነበር በተለይ ደግሞ አንተ ባለህበት በአማራ ክልል ከትግራይ ካፋር ጋር አንድ ላይ አጎራባች ከሆኑ ክልሎች ጋር ጦርነት አለና ይሄ ነገር በቀጥታ የሚሆን በተዘዋዋሪ ያሳደረብህ ተጽዕኖ አለ ወይ?
አላ ያሳደረብን ከንሮ ወደዚህ ጀመርና ትራንስፖርት ከልክ በያል ማለት አሁን እንደፈለግሽ ትንቀሳቀሽ ብትመር ዋጉ ጨምሯል ማለት አሁን በፊት ሶስት ትንቀሳቀሻለሽ አሁን ሶስት ልጅሽ እንኳ አምስት ብር ነው የምትከፍል ማለት በባህር ዳር 75 ከሆነ 10 ብር የምከፍሉ ግማሽ ላይ ደግሞ ወርዳችን 10 ብር የምከፍል ይኸው ማለት የስራ ጥንፍ አለ ፈዘን በቃ የተጎድ ሚመስል የስራ ጥንፍ አለ ይኸው መንግስት ደግሞ ይኸው ማለት ሀሳብ ብንሰጥም የሚቀበል ነው የለም ከቀበለ አስቶ
ማለት ምን አይነት ሀሳብ ስትሰጡ ነው የማይቀበሏችሁ?
ልንደራጅ እንኳን ተብሎ ይሆናል ወጣቱ ሲነሳሳ አስተማም እንኳን ለመቀበል እንኳን ፍላጎት የላቸው።
ለምንድን ነው ይሄ የሆነው?
ማለት ብዙ ጊዜ ወደ ጦር እንደ የሚመስለኝ በስራትነት ወደ ጦር እንዲገባ አሁን አብዛኛው ላይ በቃ በስራትነት አማካኝ ማለት ከኑሮ ከመክበሩ የተነሳ ወጣቶች ይዟል ወንድሞቻችን አልቋል በቃ ይሉ ዛ ትምህርት ላይ ስነሳ ደግሞ ማለት ጓደኞች ዩኒቨርሲቲ ብዙ ይገባሉ ግን በወቅታዊ ችግር ወደ ኦሮሚያ ሽድ በቃ ይተጓጉራሉ በሀገሪቱ ቀውስ ምክንያት መሄድ አልቻሉ ማለት ድህነት የተጠበቀ ስላልሆነ በፈለጋቸው በደረሳቸው ዩኒቨርሲቲ መሄድ አልቻሉ ከዛ አልፎ ደግሞ ምንም መስራት አልቻሉ ወይም ደግሞ ወይ መቀየር ቢኖርበት እናስብ ነበረ ግን ምን መፍትሄ የለውም።
አማኑኤል አመሰግናለሁ። የስነ ልቦና ጫና አለው የጦርነት ቅስቀሳ አለው ብለሃልና እስቲ ያለውን ነገር ትንሽ አንተም እንደ ክብሮን ከቻልክ ተምብታጋራኝ።
ስነ ልቦና ጫና አለ ያልኩበት ምክንያት ያው እንግዲህ ታያለሽ ሚዲያ የሚያወራው ስለ ጦርነት ነው እቶቺ ብትሰሚ ወሬ ስለ ጦርነት ነው እንግዲህ ልጅ ክብሮም ሲናገረው ነበር ጦርነት ምንም አጥበጣጠር የለው ምሳሚ ሞት ነው ከጓደኛሽ ከጎንስ ነው። እኔ ደግሞ ያው በጣም ይሰማሻል እንደ አንድ ሰው በየትምህርት ቤቱ የሚሄደው ቢያንስ እድሜ ያደረሰ ልጆች ናቸው ወደ ጦርነቱ እየሄዱ ያሉት በዛም በዚህም በኩል የምናየው ነገር ማለት ነው። ይሄ ደግሞ እንደ ሰው በሰውኛ ኖርማል ብታስብ ሆነ በጣም ነው ይሰማል። በዚህ በኩል ስለልቦና ጫና ለምለው ያው ትሰሚዋለሽ። አሁን እኛ ሶሻል ሚዲያ ለምንከታተል በብዛት ሀገር ትወራለች እንባላለን እና ያው ደግሞ ያለ ነው የምታየው ነገር ነው። እንዳንድ ወጣት በዚህ ሰዓት በምትኖሪበት እንትን ሀገር ትወራለች ሲባል አንቺ ወጣት ነሽ የሀገር ፍቅር ስሜት አለ በዚህ አይነት ስሜት ያው ትሄጅ አለሽ ለመሄድም መነሳሳቱ ይኖራል። ጓደኛሽ ከአንቺ ጋር ሲሄድ እንግዲህ አንቺም ጫናዋ ይጠፋል ብዬ አላስብም። በዛ በኩል ነው።
ክብሮም አንተ ከቤተሰብ ጋር ነው የምትኖረው? ቤተሰቦች ትግራይ ናቸው? ትንሽ ምናልባት ሬዲዮ ላይ ለሚሰማ ሰው ለአድማጭ ግልጽ እንዲሆን በምን አይነት ሁኔታ ነው ያለኸው?
ያው እንዳለ ፋሚሊ እዛ ናቸው። እኔ ከእህቴ ጋር ብቻ ነው የምኖረው። እዚህ ጋር ያለችኝ እህቴ ነች። የእናቴ የማንም የእናቴ ብቻ ሳይሆን የማንም የሪላቲቭ ድምፅ ከሰማው አንድ አመት ከአራት ወር ሆኖኛል። ድምፅ ብቻ ማለት ነው። በአካል ብዙ ነው እና እዚህ ጋር ከእህቴ ጋር ነው የምኖረው። አሁን ኑሮ እንትን ነው በቃ። ለምሳሌ እህቴ የሆነ ነገር ስታይባት እያለቀ እንትን ትላለች፣ ታስቸግረኛለች። በጣም ትራስካለሽ ነው ማጥራት አልቻልኩም ፍላጎት አለኝ ማጥራት አሁን ያ 12 ፈታይ ነኝ እና በደባው የሆነ የማስተር ሲዲ የሆነ የፋሚሊ ሲዲ ባይሽ ቁጥር አልቻለሽ ለምሳሌ እንት አጥራኩም እንደ ሌላ ማባባሎችንም እንደዚህ በቃ ጨርሳ አልቀታ ካከ እንት ካላለሽ በጣም ማማ አትፈልግም በቃ እዚህ ማባባል አትፈልግም እና እንዳለ ሪላቲቭ እዛ ነው ያለው አሁን በቅርብ ነው መጣው መከራከያ ለመከረ ዘን ነበር ነው
እሺ እንዳለው አሁን ለምሳሌ ጦርነት መቼም አለ ሲባል ያስፈራልም ያደክማልም ይሰለቻልም እና ከዚህ ከዛ አቋያ ያንተም ይሆን የጓደኞች ስሜት ምን ይመስላል?
ይሄ አው ሁሉም ተውቀር ማለት አላማ እንኳን ግን እንኳን የለው በተፈጠረው ማለት እንዳለቀ እንደታገር ምናምን በቃ እንድትራ የሚወጣ እንደምና አውቀ ማለት ያበቃቀለ ታገርናት ይሰራ ምናምን ነው በቃ ይሄ
ተስፋ በመቁረጥ ማለት ነው።
አው ተስፋ በመቁረጥ እ ለካ እንደ
እሺ በጣም ነው ማመሰግነው። አሁን ታዲያ እንግዲህ በደቡብ አፍሪካ ድርድር እየተካሄደ ነው ተጀምሯል እየተባለ ነው የፌደራል መንግስት የትግራይ ኃይሎችም አንድ ላይ በመሆን ጣይ ሰላም ለማምጣት ብዙ ጊዜ እንግዲህ እንደዚህ አይነት ድርድሮች አዋቂዎች ረጅም አመት በፖለቲካ የቆዩ ሰዎች መራሮች ናቸው የሚሳተፉበትና ወጣቱን በተመለከተ በቀጣይ መቼም ሀገር የምትረከቡት እናንተ ናችሁና ምን መደረግ አለበት ትላለህ? እንዳለው
አሁን ባለበት ድርጅት ስምምነት ኖሮ ደስ ይለኛል። ምክንያቱም በዚህም በማቆው ማለት በስሜት ብዙ ወጣቶች እየገቡ ያለው እንቸዝም ባላው ግን ማለት ነው ማለት ድርጅቱ ጥሩ ይሆን ቢደራደሩ ደስ ይለኛል። እንደራሽ አንተ አገር ሰላም ስትሆን የተሻለ ነገር መፍጠር የምንችለው ይቀጥል። ወጣቱ ማለት አሁን ተስፋ መቁረጥ ላይ ነው። አንበርቴን ስምምነት ኖሮ የተሻለ ነገር ወጣቱ ወደ የተሻለ ነገር ይሄዳል ብዬ አስባለሁ። ስምምነቱ መልካም ነው ብዬ ነው የማስበው። አሁን ዘረኝነት ተስፋፋ ለም በነሱ ሰፈር ለምቆ እየተሳፈሩ ስለዚህ እኔ ስምምነቱ ለኔ መልካም ይመስለኛል።
ስለዚህ አሁን ምን ትጠብቃለህ? እንደው መልእክት አስተላልፍላቸው ለነዚህ መሪዎች ብትባል ምን ትላለህ?
የተሻገረ ለመፍጠር ስምምነቱ የተሻለ እንደው ፈልጋለሁ። ወጣቱም እኔ በቀናት አሁን ወደ ስራም መሰማራት አለብኝ። ስምምነቱ መልካም ይመስለኛል።
እሺ እሺ እንዳልክ በጣም ነው የማመሰግነው። ወደ አማኑኤል ልመለስ።
እሺ ያው ከሰላማዊ ውይይቱ የምጠብቀው ሰላምን ነው። ተወያይተው መጀመሪያ ወደ ግጭቱ ሳይገባ በሰላም መንገድ መፈታት ቢቻል ኑሮ በጣም ደስተኛ ነበር። የሁሉም ሰው ደስታ ይመስለኛል። አሁንም ደግሞ ከድርድሩ በኋላ ሰላምን ማስፈን ቢችሉ ያው የሁለታቸውን በመሀላቸው ያለውን ግጭት ሳይሆን የህዝቡን ጉዳት ቢያዩ እና ሰላም ቢወርድ ለሰላም ቅድሚያ ቢሰጡ በጣም ደስተኛ ነኝ።
እንደው ጥቂት ነገር አንተ ካለህበት አካባቢ ደግሞ ስለ ኑሮ ውድነት ወጣቶች ስላለባቸው ስራ ማጣት ገልጸህልኝ ቢሆን ደስ ይለኛል። ከዛ ጋር ያይዘህ ምን አይነት መፍትሄ ሊመጣ ይችላል? እስቲ ያየኸው ሁኔታ ዘብከውን ነገር ንገረኝ ማኑኤል።
እንግዲህ እኔ ባለሁበት አካባቢ ብዙም ባይባል በመካከለኛ ሀገራችን ክፍል ስላለው ብዙም እንትን ያለ አይመስለኝም። ግን ያው ጫናዎች አሉ። አሁን በጦርነት የምትመራ ሀገር የኢኮኖሚካሊ ጫና ይኖራታል። ለልማት መዋል የሚገባትን ባጀት ለመሳሪያ ግዢ ሲሆን ያው ብዙ ነገሮች ይቀየራሉ። ኢኮኖሚካሊ ጫና ይመጣል እና ነገር ትንሽ ረገብ ቢል ያው ህዝቡ እንደ ወጣቱ ብቻ ሳይሆን እንደ ህዝቡ የሚታወቀው ነው ትልቅ የኑሮ የዋጋ ግሽበት አለ ኢትዮጵያ ውስጥ። ያ ነገር የሚቀረፍ ይመስለኛል። በመንግስትም በዛም በኩል ድርሻ አላቸው። ግን የሁለቱ ድርሻ መሆን የሚኖርበት ህዝቡን በአማከለ በኩል ቢሆን ይሄ ድርድር መጀመሪያ ብዙ ጊዜ የሚታየው ካለፈ በኋላ ለራስ ጥቅም ይሆናል ብዙ ነገሮች የሚደረጉት። ከዛ አልፎ ለህዝቡ ቅድሚያ ቢሰጡ ህዝቡ ምን ይፈልጋል፣ ህዝቡ ምን ብናደርግ ተቀባይነት ይኖረናል፣ ምን ብናደርግ ነው ህዝቡን የምንጠቅመው ብሎ ለህዝቡ ቅድሚያ ቢሰጡ ለሰላም ቅድሚያ ቢሰጡ እላለሁ።
እሺ እሺ። ክብሮም ወደ አንተ ልምጣ። አንተ እንግዲህ በቀጥታ በዚህ ጦርነት ውስጥ የተቸገርክ ሰው ነህ፣ ጉዳት የደረሰብህ ሰው ነህ። እና እንግዲህ ይሄ በጣም ታሪካዊ ውይይትም ነው። ምንድን ነው እሱ ከዚህ ሰላም ውይይት የምትጠብቀው?
ውይና ከባድ ነው። ስንቴ የጠበቅና ስንቴ የተሰበር መሰለሽ? አሁን ትቼዋለሁ። ለምን መሰለሽ? የሆነ ነገር ሙሉ በሙሉ ኤክስፔክት አደረገውና ሙሉ በሙሉ ሳይሆን ሲቀርም የሆነ የምትሰማሽ ነገር አለ፣ የሆነ ፊሊንግ አለ። ብዙ ጊዜ ድርድር ብሏል ያው ልባችን እየመጣ በደስታ ነበር የምጠብቀው፣ ግን የለም እስካሁን። ባለ ብዙ ጊዜ እስከ ሶስት ጊዜ ምናምን ድምፅ ነበረ እንደገና ከሽፈዋል። አሁን ራሱ የለም። በቃ ወደ ነገቲቭ እንትን ብያለሁ፣ ሽፍት አድርጌያለሁ እኔ። ምክንያቱም አሁን ሙሉ በሙሉ ይካሄዳል ብዬ ካሰብኩት ድርድር ማለት ነው። ከዛ በኋላ ያለው ውጤት ኔጌቲቭ ከሆነ ያው በጣም መጥፎ ስሜት የምሰማው አሁን ያለ አማራጭ አሁን በርግጠኛ አይደለሁም። በቃ ያካሄዳል ብዬ አላስብም። ድርድር ይሳካል ብዬ አላስብም። ካየነው ኤክስፒሪንስ ከሶስት እንትን ካየነው አንጻር የለም። ይሄ ደግሞ ባለፈው ይሄ ነው ነበረ በማይሆን እንትን ሎጂስቲክስ ምናምን ብለው ቀሩ። እዚህ ጋር ምኝቴ ነው እንጂ ማስቀመጥ የሚችለው እንደዚህ ያደረጋል ብዬ ሙሉ በሙሉ እንትን ማድረግ አልችልም። ሁሉም ህዝብ ካለ እኮ ነው ሀገር ያለው። ምን አለ ህዝቡ ቢሰሙ ትንሽ ቢረዱት። ህዝቡ ምንም ክፋት የለውም። ምን ነው እንደ ውሃ እንደሆነ በቃ ምንም ክፋት የለው። አንድ አይነት ነው የኢትዮጵያ ህዝብ ደግሞ። ስለዚህ ምን አለ በተወሰነ በፓርሻል ቢያደመጡ ህዝቡ ምን ችግር አለ? ምንድን ነው ህዝብ ከሌለ እኮ የለም ችግራችን። ደግሞ አሁን እኮ በቃ ተጎድተናል። በዚህም በአመራሮች የሚሰጡን አስተያየት ምናምን በዛ እየተበላን ነው። እና ሰላም ቢመጣ ለማንም የሚበጅ ነው መግለጽ አያስፈልግም። ቢመጣ ነው በቃ እሱንም እየታችን ሰላም ቢመጣና እኛም ወላጆችን የኢትዮጵያ ህዝብ እንደ ከአሁን በፊት ነበረው አብሮ ቢቀጥል ኑሮ እንዲቀጥል ነው ምለው። ለኢትዮጵያ ህዝብ ማሳለፍ መልገው በመጨረሻ ላይ በዚህ በጦርነት የተጎዳ ህዝባችን ለየት ሊሆን ስሜን ምንደው ያለ ብቻ በዚህ የተጎዳ በጦርነት የተጎዳ ህዝብ በጸሎት እናስበው። መጨረሻ ላይ ከሁሉ በላይ እግዚአብሔር ነው እና በጸሎት እናስበው። ለራሳችን ለመጸለይ ብለን የምንጠቀምበት ጊዜ ትንሽ ኮንትር ስለ ህዝቡ ብንጸልይ ትንሽ እግዚአብሔር መልካም ነው እና ይሰማናል ብዬ አስባለሁ። ሰላም ለሀገራችን፣ ሰላም ለህዝባችን። አመሰግናለሁ።
እሺ እንግዶቼ፣ አማኑኤል ንጉሴ ከአምቦ፣ ክብሮም ተክላይ የትግራይ ተወላጅ ከአዲስ አበባ፣ እንዲሁም ደግሞ እንዳለው ሙሉቀን ከባህር ዳር ከአሜሪካ ድምጽ ጋር ለነበራችሁ ቆይታና እንዲሁም ደግሞ ሀሳባችሁን ስላጋራችሁን አመሰግናለሁ። ወጣቶችና የኢትዮጵያ የሰላም ድርድርን በተመለከተ የጀመርነው ውይይት እዚህ ላይ ተጠናቋል። ከአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።
የደንገረመውና እንግዶቿን በእጅጉ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስላላችሁ ደግሞ በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ ስንሻገር ከሰሞኑ ኢትዮጵያውያን የአስራ ሁለተኛ ክፍል ተማሪዎች ወደ ከፍተኛ ትምህርት ምዕራፍ የሚያሸጋግራቸውን ሀገር አቀፍ ፈተና ወስደዋል። ከዚህ ቀደም ከነበሩት ሁሉ የተለየ ሂደት ስለነበረው የፈተና አሰጣጥ ከዚህ ቀደም በነበሩ ዝግጅቶቻችን ከተማሪዎች ጋር መወያየታችን ይታወሳል። ዛሬ ግን በሺዎች የሚቆጠሩ ተማሪዎችን ይፈትኑ ከነበሩ መምህራን መካከል የተወሰኑትን አስተያየትና ሀሳብ እንሰማለን። ዮናታን ዘብዲዮስ ነው ያናገራቸው።
ከመስከረም 30 ቀን 2015 ዓ.ም ጀምሮ በሁለት ዙር ለመጀመሪያ ጊዜ በዩኒቨርሲቲዎች ቅጥር ግቢ ውስጥ ሲሰጥ ቆየው የ12ኛ ክፍል ፈተና የተጠናቀቀው ባለፈው ሳምንት ጥቅምት 11 2015 ዓ.ም ነበር። ለሁለቱም ዙር ፈተናዎች ታዲያ በሺዎች የሚቆጠሩ መምህራን ከሚያስተምሩበት አካባቢ ወደ ሌሎች ክልሎችና አካባቢዎች እንዲንቀሳቀሱ ተደርጓል። በሚያስተምሩባቸው ወይም በሚኖርባቸው አካባቢዎች የተመደቡ ፈታኞችም አልነበሩም። የአሜሪካ ድምፅ ያነጋገራቸው እነዚህ ፈታኝ መምህራን ተሞክሯቸውን አጋርቷል። ከባህር ዳር ዩኒቨርሲቲ ወደ ወለጋ ዩኒቨርሲቲ ተላኩት አቶ ተከስተ ደምሴ ፈተናው በዚህ መልክ መሰጠቱ ያስገኛል ያሉትን ጥቅም አብራርቷል።
በጠቅላላው አንደኛ መኮራረጅን ለማስቆም እስከሆነ ድረስ እና የተሄደበት እንግዲህ በመንግስት ደረጃ በጀት ተበጅቶ በበጀት የራሱ በጀት ተበጅቶለት መንግስት ልምው እንዳለወቅ እንትን በኢኮኖሚ በምን ጫና ውስጥ ሊከፍ የሚችል ሁኔታ መሰራቱ የትምህርት ኳሊቲን እና የመኮራረጅን ኮፒንግን ማስቀረት ነው። ስለዚህ ለወደፊት እሱ ደግሞ ጥሩ ዜጋ ለማውጣት ትልቅ አስተዋጽኦ አለው ማለት ነው።
ከሐዋሳ ዩኒቨርሲቲ ወደ ባህር ዳር ዩኒቨርሲቲ በፈታኝነት የተንቀሳቀሱት የቋንቋና የስነ ጽሁፍ መምህሩ አቶ ዘመዱ ደምስስ አዲሱ አሰራር ትውልድ የማዳን እርምጃ ነው ብሏል።
በእኔ እይታ በዚህ ተሞክሮ ውስጥ ማለፉ በጣም መልካም ነው። ቀደም ሲል እንዳልኩት ለተማሪዎቹ በትክክል ወዴት እንደሚሄዱ እንዲያውቁ እድል ይሰጣል። ሁለተኛ ነገር ደግሞ አቅም ያለው ተማሪ እንዲያልፍ ሞሮቨር ግን ዋናው ታሳቢ የተደረገው ነገር ኩረጃን መቀነስ ነው። በኩረጃ የሚያልፍ ተማሪ ራሱን በገዛ መዶሻው እየናደ የሚያፈርስ ትውልድ ነው እና እሱ ላይ ጥንቃቄ ካልተደረገ ነገ እኔ እናንተን ይተካሉ የሚባለው ትውልዶች ምናልባትም እንግዲህ በተገቢው መጠን ሳይተኩን ይቀሩና በአካዳሚክ እውቀት በጣም ትልቅ ክፍተት ይፈጠራል። እስካሁን ያለው ሲታይ ምናልባት ስንጥቅ ሊመስል ይችላል፣ ጥቃቅን ሊጠገን የሚችሉ ነው። በዚሁ ከቀጠለ ግን ያ ልዩነት ሸለቆ እየሆነ አንዴ ከተቸገርን በትምህርት ጉዳይ የተቸገረ ሀገር ደግሞ ምንም ቢፈጠር ማንኛውንም ችግር በቀላሉ ሊደፍን ስለማይችል እነዚህ ነገሮች ለመቆጣጠር የተጀመረው አጋጣሚ የተካሄደበት መንገድ እንደኔ ግምት በጣም መልካም ነው ባይ ነኝ።
ኩረጃና የፈተና ስርቆትን ለማስቀረት ተጀመረው ሙከራ የትምህርት ጥራትን ለማረጋገጥ ብቻኛው መንገድ አይደለም ይላሉ አቶ ዘመዱም።
ሌሎች መንገዶች አሉ። ለምሳሌ ከታች ተማሪዎች ሲመጡ ምን አይነት እውቀት ነው ይዘው የሚመጡት? እነዛን እስከ 12ኛ ክፍል የሚማሯቸውን እውቀቶችስ በትክክል በማስረጃና በመረጃ የተደገፈ ተዘግባራዊ ልምምድ ያደርጋሉ ወይ ተማሪዎች? ለዛ የሚያበቃቸው የላብራቶሪና የላይብረሪ መሞከሪያ ቤቶች አላቸው ወይ? በቂ የንባብ ጊዜ አላቸው ወይ? እዛ በየሃይስኩሉ በተለይ በገጠር አካባቢ ያሉ ተማሪዎች በምን ያህል ርቀት ነው ትምህርት ቤት የሚቀርብላቸው? በምን ያህል ርቀት ውስጥ ነው የሚማሩት? ሲማሩት እንደ አንድ ተማሪ በቂ የሆነ ነገር ሊኖራቸው ይችላሉ? ለምሳሌ በኑሯቸው የተጨቆኑ ልጆች፣ ርቀት ሄደው የሚማሩ ተማሪዎች አሉ። ከቤተሰቦቻቸው በሚፈልጉት ወይም በሚጠበቀው መንገድ አንድ ተማሪ ሊኖረው በሚችለው መንገድ የአልባስ፣ የምግብ፣ የትራንስፖርት አቅርቦት ላይኖረው ይችላል። እነዚህ ሁሉ ተደምረው ነው። ከዛ ባሻገር ግን መምህርስ ምን ይመስላል? አኗኗሩ እንዴት ነው? እንደ ልፋቱ፣ እንደ ትጋቱ፣ እንደሚሰራው ስራ አቻ የሚከፈለው ጥቅማ ጥቅም ያገኛል ወይ? በኑሮው ደስተኛ ነው ወይ? ምክንያቱም የትምህርት ስርዓት አብዛኛውን ጊዜ የሚገለጠው መምህሩ በኖረበት የኑሮ አውድ የሚለካ ነው። መምህሩ ደስተኛ ካልሆነ፣ ኑሮ የተስተካከለ ካልሆነ፣ እነኚህ ሁሉ ተደምረው በአንድ የትምህርት ስርዓት ውስጥ ወይም በአንድ ዘመን የትምህርት ስርዓት ውስጥ የሚገለጡ ጠቅላላ ድምሮች ሆነው ሊታዩ ስለሚችል በመጀመሪያ ደረጃ እነዚህ ነገሮች የተሻለ ነገር አግኝተው ወደሚፈለገው እንደሚመጡ መቻላቸውን ማረጋገጥ በትክክል ያስፈልጋል። እነዚህ ባልሆኑበት ሁኔታ ክፍተት አይኖርም ብሎ መገመት እና የመግቢያውን ፈተና ብቻ በዩኒቨርሲቲ ውስጥ ማዘጋጀት ለታሰበው ነገር ያበቃል ብሎ መገመት የዋህነት ይመስለኛል። በትምህርት ስርዓት ውስጥም የተረዳነው ነገር ይህንን ነው።
አዲሱ የመፈተኛ መንገድ ተስፋ የሚጣልበት ነው ያሉት ደግሞ ከሐዋሳ ዩኒቨርሲቲ ወደ ደብረ ማርቆስ ዩኒቨርሲቲ የተመደቡት ዶክተር ተሾመ መንገሻ ናቸው።
አንደኛ ፈታኝ መምህራንን በምናይበት ጊዜ ሀገራዊ ጥሪው እንደደረሳቸው በገዛ ፈቃድ ተመዝግበው በተለያዩ የሀገሪቱ ክፍል በደረሳቸው ጣ መሰረት ምንም ሳያመነቱ ሄደዋል። በተለይም መምህራኑ አበል እንኳን አልተቀበሉም። ሌላ ምንም ጥቅማ ጥቅም ሳይቀበሉ ለዚህ ጥሪ በራሳቸው ገንዘብ ከዚህ ኑሮ በተረፈው ትኬት ቆርጠው ወጫቸውን የድሮሶ መልስ ሁሉ እንትን ብለው ይህንን አገራዊ ግዴታ ተወጥተዋል። ይሄ ተነሳሽነት አንድ ተስፋ ነው።
ዶክተር ተሾመና አቶ ዘመዱ እነሱ በተመደቡባቸው የፈተና ጣቢያዎች አንዳንድ ተማሪዎች በራሳቸው ከመስራት ይልቅ የመረበሽ አዝማሚያ እንደታየባቸውም ገልጿል።
አሁን ያደረግነው የሙከራ ነው። በዚህ መካከል የሚበላሹ ነገሮች አሉ። ለምሳሌ እናስቆማለን የተባለው ኩረጃ እኔ በፈተንኩበት አካባቢ ላይ ለምሳሌ እንደውም ሰርግ በሚመስል መንገድ የኩረጃ እንትኖች ነበሩ፣ ተግባራት ነበሩ፣ አይን ያወጡ ስርቆቶች ነበሩ። ከፈታኞች ጋር መጣላት፣ መደባደብ፣ መጨቃጨቅ ነበሩ፣ መሰዳደብ ነበሩ፣ አንዳንድ አላስፈላጊ ሰጣ ገባዎች ነበሩ እኔ በፈተንኩባቸው አካባቢዎች። በእርግጥ እነዚያ ነገሮች በሚመለከታቸው አካልና በፈታኞች በጸጥታ ኃይልም ትብብር ሪፖርት ተደርጎ እንግዲህ የሆነ እርምጃ ይወሰድና ማስተካከያ ይደረግበታል የሚል እምነት አለኝ።
በወለጋ ዩኒቨርሲቲ የነበራቸው ቆይታም ወደ አካባቢው ከመሄዳቸው በፊት ከሰሙት ጋር ስነጣጠር የተለየ ሆኖ እንዳገኙት የባህር ዳር ዩኒቨርሲቲው አቶ ተከስተ ተናግሯል።
እኛ ስንሄድ እንግዲህ ሲጀምር የሞት ቀጠና ወደሆነ አካባቢ እንደሄድን ነው ያሰብነው የነበረ። ምክንያቱም የሚወራው ነገር መጥፎ ነው። ኦልሞስት እንመለስ አንመለስ እንኳን አናውቀው ታፈን እንችላለን ምናምን ብዙ ነገር እንትን ነበረን። ግን እዛ ሄደን ከገባን በኋላ ያየነው ከዚህ ተቃራኒ ነው። ምክንያቱም ይሄ ከባህር ዳር ነው የሄዱ። እነሱንም ስጠይቃቸው በተቃራኒ ስለ ባህር ዳር የሚሰሙት ነገር በፍጹም ባህር ዳር ላይ የሌለ ነገር ነው። አሁን ወለ ይሄ ነገር የሚወርቀው የህብረተሰቡ ድርጊት ተደርጎ ነው፣ ግን አይደለም።
ዘንድሮም ለመጀመሪያ ጊዜ የተጀመረው አዲስ የፈተና ስርዓት ተጠናክሮ እንዲቀጥል ዶክተር ተሾመ ጠይቋል።
አመራሩ ራሱ ለተማሪዎች ፈተና ይሰጥ ነበር ነው የተባለው። አመራሩ ከዚህ ቀደም በየክላስ ፈተና አመራሩ ራሱ እያዞረ ይሰጥ ነበር፣ ያስኮርጅ ነበር። ለፈታኞች የተወሰነ ጥቅማ ጥቅም በመስጠት በቃ እንደዚሁ ተማሪዎች እንዲኮርጁ ይደረግ እንደነበረ ከቀደም ፈታኞች 7-8 ጊዜ 9 ጊዜ ከፈተኑ ሰዎች ሰምቻለሁ። እና ይሄ ነገር ሊቀጥል ይገባዋል። ምክንያቱም የዚች አገር ተረካቢ አሁን ነጥሮ ካልወጣ፣ እውቀት ይዞ ካልወጣ ማነው ወደፊት የሚያክመን? ማነው አገሪቱን የሚረከበው?
ትምህርት ሚኒስቴር ፈተናውን ለማስፈጸም በ130 የመፈተኛ ማዕከላት ፈታኞችን ጨምሮ ከ32000 በላይ የሰው ኃይል አሰማርቷል። በተለያዩ ምክንያቶች የተፈጠሩ የውሎ አበል፣ የመጓጓዣና የመስተንግዶ ችግሮች እንደነበሩ የገለጡ ፈታኝ መምህራን በቀጣይ እንዲስተካከልም ጠይቋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አክሊለ በቀለ የልብ ችግር እንዳለባት የታወቀው ገና የስድስት ወር ጨቅላ ህፃን እያለች ነበረ። እድሜዋ 2 ዓመት ከ8 ወር ሲደርስ የልብ ችግሯ እየከፋ በመሄዱ የዛሬ 19 ዓመት በኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል እገዛ በውጭ ሀገር የቀዶ ህክምና ተደርጎላታል። በዚህ ጤንነቷ ሊስተካከል ችሏል። አክሊለ ትምህርቷን ከጨረሰች በኋላ ትኩረቷን ወደ ልብ ህክምና በማድረግ በዚህ ዘርፍ በጤና ባለሙያነት እያገለገለች ሌሎችንም እያገዘች ትገኛለች። ከአክሊለ ጋር ገብረ ሚካኤል ገብረ መድህን አጭር ቆይታ አድርጓል። በመቀጠል ይቀርባል።
አመሰግናለሁ አክሊል። እስኪ ራስሽን አስተዋውቂን።
እኔም አክብራችሁን ስለመጣችሁ አመሰግናለሁ። አክሊለ እባላለሁኝ። በኢትዮጵያ ልብ ህሙማን ህጻናት መርጃ ማዕከል ውስጥ የማገለግል ነርስ ነኝ።
የልብ ታማሚ ነሽ እና ምን ታስታውሻለሽ? ወደኋላ መለስ ብለሽ እንዴት ነበር ሁኔታው?
በተለምዶ የተፈጥሮ የልብ ችግሮች ከሚባሉት የህጻናት ኮመን ከሚባሉ ችግሮች ውስጥ ወይም ደግሞ ኮንጀኒታል ሄርት ዲፌክት የምንላቸው አሉ። ከእነሱ መካከል 2 ነበሩ እኔ ላይ የተገኙት የነበረው እና እነሱን ያው በነበረው ጊዜ እዚህ በእኛ ሀገር ሴታፕም ሆነ በተማረ ሰው ኃይል ማኔጅ መደረግ የማይችሉ ነበሩ። ስለዚህ ያው በኢትዮጵያ ልብ ህሙማን ህጻናት መርጃ ማዕከል አማካኝነት ያኔ አሁንም ያው ያቋቋሙት እሳቸው ናቸው በዶክተር በላይ አበጋዝ እርዳታ አማካኝነት እንዲሁም ዲዛይን በሄደችው ነርስ አማካኝነት ልታከምና ሰርጂካል ኢንተርቬንሽን ተደርጎልኝ አግኝቼ ህክምና አግኝቼ በሙሉ ጤንነት ላይ እገኛለሁ። ያው ክትትል ያስፈልጋል፣ ክትትል አደርጋለሁ።
መቼ ነው ይሄ የሆነው? የስንት አመት ልጅ ያለሽ ነው የልብ ህመም እንዳለብሽ የታወቀው?
ኖርማሊ እነዚህ ስትወለድ ጀምሮ የሚኖሩ ህመሞች ናቸው። ግን ያው ከስድስት ወር ጀምሮ ያው ወደ በኋላ የምናነሳዋለን ምልክቶቹ እየባሱ ሲመጡ በደንብ ክትትል እያረኩኝ ስመጣ ለሌላ ህክምና በተደጋጋሚ ወደሌላ ቦታ ሲሄድ ሪፈር ተደርጌ ነው የተገኘው። ችግሩ ከስድስት ወር ጀምሮ እስከ 2 ዓመት ከ8 ወር አካባቢ እንደዛ ክትትል ላይ ነበርኩ። ከዛ በኋላ ነው እድሉን አግኝቼ ወደ ውጭ ሀገር ሄጄ ቀዶ ህክምና የተሰራል። አሁን ይሄ ሳይገነባ በፊት ነው የኔ የነበረው ዘውዲት ሆስፒታል ላይ ይሰራ ነበረ። ያን ጊዜ ነው እንግዲህ ኦልሞስት ወደ 19 ዓመት አካባቢ እንደዚህ ይሆናል።
በምን መልኩ ነው እዚህ የተቀላቀልሽው?
ለመግባት የቻልኩትኝ ወደዚህ ያው ትንሽ ተፍ ነው። አንደኛ ማለት ኦልሬዲ ስፔሻልቲ ነው እንደ ጁኒየር ነርስ የሚገባበት አይነት እንትን አይነት አይደለም። ገብቷል። የተወሰነ ልምድ ይፈልጋል። ከዛ ደግሞ የተማረም ደግሞ ስፔሻሊቲ አላቸው፣ በነርሲንግም ቢሆን አላቸው። ካርዲያክ ነርስ የሚባሉ አሉ፣ ካርዲዮቶራሲክ ነርሶች የሚባሉ አሉ፣ የልብና የሳምባን ጨምሮ የሚሰሩ እነሱ ሙያተኞች የሚሰሩበት አይነት ሴታፕ ነው። ግን ያው እንደነገርኩ በጣም ቆይቷል፣ ፎሎ አፕ ላይም ቆይቻለሁም እና ሁልጊዜ ስመጣ እዚህ የማየውም ነገር አንደኛ ኢንትረስትም ነበረኝ ለዚህ ለሳይንሱ። የተማርኩትም ያው ጤና ላይ እንድገባ ቤተሰብ ብዙ አይፈልግም ነበረ ከነበረውም አንጻር ጭንቅላት ይጎዳል በሚል ትንሽ ሴንስቲቭም ነበርኩኝ በደንብ አሁን ገብቼበት እስከምለምደው ድረስ ማለት ነው። እና አይቻልም ብሎ ይከለክሉኝ ነበር እና ያልኳቸው አሳከመችኝ ነርስ ያልኩ እሷ ነች። ገፍታ ነው ብትማር ምንም ችግር የለውም እንደውም ትረዳለች፣ ኢንስፓየር ታረጋለች፣ ሌሎችም ታክመው ድነው እንደዚህ መሆን ይችላሉ የሚለውን ነገር በደንብ አስምራ ለቤተሰብ አስረድታ እንድማር አረገችኝ። ከዛ በኋላ እዚህ ስከታተል ያው በነበረኝም ፐርፎርማንስ እዚህም ስመጣ ብዙ ነገሮችን ብጠይቃለሁ። ኢቨን አካዳሚካሊ ራሱ ያግዙሃል ሐኪሞቹም ነርሶቹም ብትል በክትትል ሰዓት እንደዛ በጣም ይተባበሩኝ ነበር። እና እንደ ጨረስኩኝ ሲሰሙ ለምን እዚያ ትጀምሪ? አንደኛ አንቺም እዚህ ቤት መኖርሽ በራሱ ሲያዩሽ ህጻናቶቹም ለህጻናት ብቻ አይደለም ለአዋቂም ህክምና ይሰጣል ብያቸዋለሁ። ያው ለነሱም ያለው እንደ ተስፋም ነገር ነው እና ያ በጣም ጥሩ ቻንስ ነው እዚሁ ብትጀምር ይሻላል አሉ። ጀመርኩኝ። አሁን ውስጥ ወደ 8 ወር አካባቢ እንደዛ ሊሆነኝ ነው።
የስራ ድርሻሽ ምንድን ነው?
በሁሉም አስፈላጊ በሆነበት ቦታ እገባለሁ። ለዚህ ስፔሲፊክ ተብሎ እንትን የሚል ነገር የለውም። ከዛ ውጭ ግን ኖርማሊ አሁን መጀመሪያ ስገባ ጀምሮ እየሰራ ያለውን ከሆነ ሮታሪ ክለብ ከኢትዮጵያ አየር መንገድ ጋር በመተባበር ለተወሰኑ ህጻናት የጉዞና የቀዶ ህክምና ወጪያቸውን ሸፍኖ ህክምና እንዲያገኙ ያመቻቸላቸዋሉ። እነሱን ስክሪኒንግ ያው በጣም ብዙ ዌይቲንግ ሊስት ላይ ብዙ ህሙማን አሉ ብያለሁኝ። እነዛ ህጻናት እየጠበቁ ያሉ ዌይቲንግ ሊስት ላይ ያሉ ህጻናት አሉ። ከእነሱ ውስጥ ሴሌክት የሚደረጉበት ክራይቴሪያ አለ። ምን አይነት ቀዶ ህክምና ነው የሚሰሩት፣ እዛ ዲል ያደረጉት ሆስፒታሎች የሚሰሩት አይነት ስፔሲፊክ ኬዝ ይኖራል። እነሱ ሚት ያደርጋሉ ወይ አያደረጉም የሚለውን ነገር ከዛ ደግሞ ቪዛ ፕሮሰሲንግ ሊሆን ይችላል ወይም ደግሞ ኢንቨስቲጌሽን ከዚህ የሚያስፈልጋቸው መሟላት ያለበት ነገር አለ። ልባቸውን ሊታከሙ መሄዳቸውን ብቻ አይደለም የምታየው፣ ተጓዳኝ ህመሞች ካሉ ወይም ደግሞ አብኖርማል ነገሮች ካሉ መስተካከል ያለባቸው ልክ የታይሮይድ ኢንዶክራይን ችግርም ያለባቸው ሊኖሩ ይችላሉ። የነሱ ነገር ህክምና ሰው ተከታትሎ ማስፈጸም።
አድማጮቻችን እንዲሁም ተመልካቾቻችን ከአክሊለ ጋር ያደረግነው ሙሉ ቆይታ በዌብሳይታችን እንዲሁም ደግሞ በማህበራዊ ገጾቻችን ላይ ይጋራል። በዚያ እንድትመለከቱት እንጋብዛለን። አብራችሁን ስለነበራችሁ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቴክኒክ ምህንድስናው ኤልያስ አስማረ አብረናችሁ ነበር። መልካም ምሽት ይሁንላችሁ።